ላውዴቱር ኢየሱስ ክርስቶስ። ይባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው። የተከበራችሁ አድማጮቻችን፣ ማሳሰቢያ አለን። በቫቲካን ሬዲዮ ከዚህ በፊት ጥዋትም ይተላለፍ የነበረው ዝግጅታችን ከጥቅምት 19 ቀን 2010 ዓ.ም ጀምሮ የማይተላለፍ መሆኑን ከይቅርታ ጋር እየገለጽን፣ ነገር ግን በየዕለቱ በኢትዮጵያ የሰዓት አቆጣጠር ማታ ከአንድ ሰዓት ተኩል እስከ 2 ሰዓት በ9660 ኪሎ ሄርስ ወይም በ31 ሜትር ባንድና በ11625 ኪሎ ሄርስ ወይም በ25.8 ሜትር ባንድ ላይ የቅድስት መንበርንና ከዓለም ዙሪያ ያገኘናቸውን የተለያዩ ዜናዎችን ለአድማጮቹ አሁንም የሚያቀርብ መሆኑን እንገልጻለን። በኢንተርኔት መከታተል ለምትፈልጉት www.radiovaticana.va የሚለውን ድረገጻችንን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን፣ በተጨማሪም በፌስቡክ ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅቶቻችንን በሳተላይት መከታተል ለምትፈልጉ አድማጮቻችን በናይል ሳት 7 ዌስት፣ ኤውቴል ሳት 7 ኤ ዌስት በ11354 ጂጋሄርስ ቨርቲካል ፖላራይዜሽን ሲምቦል ሬት 27500 ኤፍኢሲ 5/6 ራዲዮ ቫቲካና ወይም ቫቲካን ሬዲዮ በሚለው ጣቢያችን በቀጥታ መከታተል የምትችሉ መሆኑን እናሳስባለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የህዳር 3 2010 ዓ.ም የዕለተ ሰንበት ስርጭታችንን ነው። በዛሬው ዕለተ ሰንበት ዝግጅታችን በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉልንን አስተንትኖ በቅድሚያ እናስደምጣችኋለን። በየዝግጅታችን ጣልቃ መዝሙሮችን እናሰማችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን አቆጣጠር የዘመነ ጽጌ ስድስተኛ ሰንበትን በማክበር ላይ እንገኛለን። በዚህም ዕለት ጌታችን ኢየሱስ ክርስቶስ በተነበቡልን ንባባት አማካይነት ለእያንዳንዳችን የሚሆን የሕይወት ስንቅ ይሰጠናል፣ የሕይወት ምግብ ይመግበናል። በዚህ በመጀመሪያ ንባብ እንደ ሰማነው ቅዱስ ሐዋርያ ጳውሎስ በመጀመሪያ በሐዋርያነቱ አረማውያንን ለማገልገል ቢሆንም በአጠቃላይ ለአይሁዳውያን መዳን ያስብና ይጨነቅም በእነርሱ መዳን ተስፋ ያደርግም ነበር። ምክንያቱም በመጀመሪያ ወንጌል የተሰበከው ለአይሁዳውያን ቢሆንም እነርሱ ግን ይህንን ወንጌል ባለመቀበላቸው ምክንያት ይህ ወንጌል ወደ አረማውያን ተሰበከ፣ እነርሱም ወንጌልን ተቀበሉ፣ በጌታችን በኢየሱስ ክርስቶስ አምነውም ተጠመቁ። በዚህ በመጀመሪያው ንባብ ላይ እንደ ተመለከትነው ቅዱስ ሐዋርያ ጳውሎስ አይሁዳውያንን አሁን ወንጌልን ባለማመናቸው፣ የአምላክን አንድያ ልጅ ባለመቀበላቸው ቢሳሳቱም የእነርሱ መሠረት ልክ በምሳሌ እንደ ገለጸው ቅዱሳኖች ነበሩ። እስራኤላውያን እንደ ባህላቸው የመጀመሪያ የሆነውን ማንኛውም ነገር ለእግዚአብሔር መሥዋዕት የሚያቀርቡ ቅዱስ ሆኖ እንደሚቆጠር፣ የተፈጸመውም ሁሉ ቅዱስ እንደሆነ አድርገው ያስቡም ነበር። ቅዱስ ሐዋርያ ጳውሎስ እንደሚለው ከአንድ የተቦካ ሊጥ ተቆንጥሮ የተጋገረ ዳቦ ቅዱስ እንደሆነ፣ ከዛ ሊጥ የተጋገረ ዳቦ ሁሉ ቅዱስ ነው። እንዲሁም የእነዚህ የእስራኤላውያን የቀድሞ አባቶች ቅዱሳን እንደነበሩ፣ እንዲሁም ከእነርሱ የሚወጡ ዘሮች ሁሉ ምንም እንኳን ባለማመናቸው ቢኮነኑም መሠረታቸው ግን በቅዱሳኖች የዘር ሐረግ የበቀለ ነው። እንግዲህ ከዚህ አነጋገር እንደምንረዳው በሥላሴ አርአያ የተፈጠረ ሁሉ ቅዱስ ከሆነው ከእግዚአብሔር የሚጋራው ነገር አለና ሁላችንም ቅዱሳኖች ነን። ነገር ግን ይህንን ቅድስናችንን ጠብቀን ይዘን ልንጓዝ ይገባል። በዚያ አግባብ የምንጓዝ ከሆነ የእግዚአብሔር ርኅራዬ ሁልጊዜም ከእኛ ጋር ይሆናል ማለት ነው። ይህንን ቅድስናችንን ይዘን የማንጓዝ ከሆነ ምንም እንኳን የእግዚአብሔር ርኅራዬ ከእኛ ጋር ቢሆንም ይህ በላያችን ያለው ርኅራዬ ሊረዳን አይችልም። ሰው ቅድስናውን ይዞ እንዳይጓዝ ሰይጣን ሌት ተቀን እንደሚሠራ መዘንጋትም የለብንም። በዮሐንስ ራእይ በምዕራፍ 12 ከቁጥር 13 እስከ 18 ላይ እንደ ተጠቀሰው ሰይጣን ሴቲቱን ለመጉዳት ባለመቻሉ ከልጆቹ ጋር ጦርነት ለማድረግ ሄዶ እንደ ነበረ ያስረዳናል። እንግዲህ የሴቲቱ ልጆች ተብለው የተጠቀሱት እኛ በጌታ ኢየሱስ ክርስቶስ አምነን የተጠመቅን ሁላችን ነን። በመሆኑም ሰይጣን ሁልጊዜ ባጠገባችን በመሽከርከር ይህንን ከእግዚአብሔር የወረስነውን ቅድስና ለማደፍረስ፣ ከእግዚአብሔር ጋር ያለንን ግንኙነት ለመደምሰስ ይጥራል። ነገር ግን እኛ ሐዋርያው ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 8 ቁጥር 31 ላይ እንደ ተጠቀሰው ከእግዚአብሔር ጋር ከሆንን ማን ሊቃወመን ይችላል በሚለው ቃል መሠረት ማንኛውንም ዐይነት የሰይጣን ፈተና፣ ትንኮሳ ሊያሸንፈን እንዲሁም ከእግዚአብሔር ዕቅፍ ውስጥ ሊያወጣን አይችልም። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ በሐዋርያት ሥራ በምዕራፍ 11 ከቁጥር 1 እስከ 11 ላይ እንደምንረዳው ደግሞ አንዳንድ ጊዜ ሰዎች ከፍቅር ይልቅ ለሕግ ቅድሚያና ቦታ ሲሰጡ ይታያል። ለዚህም ነው አይሁዳውያን ከአረማውያን ጋር አይበሉም የሚለው የአይሁድ ሕግ ቅዱስ ጴጥሮስ ከአረማውያን ጋር በልቷል በማለት አይሁዳውያን የከሰሱት። ይህ አካሄድ በተለያየ መልኩ በቤተ ክርስቲያንም ውስጥ ዛሬ እየተከሰተ ይገኛል። አብዛኛውን ጊዜ እግዚአብሔር በቤተ ክርስቲያን ውስጥ ብዙ ድንቅ ነገሮችን ሲያደርግ የማይደሰቱ ሰዎች ይኖራሉ። ምክንያቱም ቅድም እንደ ጠቀስነው ሰይጣን በተለያየ መልኩ መልካም ሥራ ሁሉ የሚቋረጥበትንና የሚጠፋበትን መንገድ ያመቻቻል። አንዳንድ ጊዜም በእምነታቸው ያልጠነከሩትን ሰዎች ልብ በመስለብ በእነርሱ አማካይነት የእግዚአብሔር መልካም ሥራ ለማደናቀፍ ቀን ከሌት ሲሠራ ይገኛል ወይም ይታያል። ማንኛውም ሰው መልካም ሥራ በመሥራቱ የሚከፋ በተዘዋዋሪ መልኩ በእግዚአብሔር ላይ ማመፁና ማግሮምረሙን መርሳት የለበትም። ምክንያቱም የመልካም ሥራ ባለቤትና አነሳሽው ሁልጊዜም ቢሆን እግዚአብሔር ራሱ ነውና እስራኤላውያን በእግዚአብሔር ላይ ማግረምረማቸውን ተከትሎ እግዚአብሔር ወደ ተስፋይቱ ምድር እንዳይገቡ አድርጓቸዋል። ኦሪት ዘኍልቍ ምዕራፍ 14 ከቁጥር 26 እስከ 30 ላይ እንደተጠቀሰው እንዲሁም ደግሞ እግዚአብሔር በሰዎች በኩል አድርጎ ለሚያከናውናቸው መልካም ሥራዎች እንቅፋት የሚሆኑት ሁሉ ከዚህ ከተሳሳተ አካሄዳቸው ካልተቆጠቡ ተመሳሳይ ነገር ሊገጥማቸው ይችላል። ማንም ሰው መልካም ሥራን ለመሥራት በመንፈስ ቅዱስ አነሳሽነት ሲነሳሳ የሥራው ባለቤት ራሱ እግዚአብሔር ነው። ስለዚህ በመንፈስ ቅዱስ አነሳሽነት የተጀመረን ሥራ ማንኛውም አይነት ኃይል ወይንም ጉልበት ሊያቆመው አይችልም። በዚህ መሠረት ቅዱስ ሐዋርያው ጴጥሮስ ምንም እንኳን ክርስቲያን በሆኑ አይሁዳውያንና ክርስቲያን ባልሆኑ አይሁዶች ቢከሰስም በመንፈስ ቅዱስ መሪነት በመንፈስ ቅዱስ አማካኝነት ሁሉንም አስረዳቸው። አብዛኞቹም አምነው ተጠመቁ። እግዚአብሔር ንጹሕ ያደረገውን አንተ እርኩስ ነው ማለት አትችልም በሚለው ቃል ተማምነው በእግዚአብሔር አመኑ፣ እግዚአብሔርንም አመሰገኑ። ይህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 46 ላይ ያለው በትንቢተ ኢሳይያስ በምዕራፍ 5 ከቁጥር 1 እስከ 7 ላይ ካለው ጋር ተመሳሳይ ነው። ይህ ታሪክ በመጀመሪያ ደረጃ የእስራኤልን ሕዝብ ታሪክ ይወክላል። የንስሐንና የጽድቅን ፍሬ ያገኝባቸው ዘንድ እግዚአብሔር ተራ በተራ የብሉይ ኪዳን ነቢያት ወደ እስራኤል ሲልክ ነበር። እነርሱ እያንዳንዱን በመግደል እግዚአብሔርን አስቀየሙ። በስተ መጨረሻም እግዚአብሔር አንደኛ ልጁን ወደ እነዚህ ሕዝቦች ላከ። እነርሱም ይህማ ወራሹ ነው ብለው እርሱንም ገደሉት። እንግዲህ የወይኑ እርሻ ባለቤት ሲመጣ እነዚህን አገልጋዮች በሙሉ ያስወግድና የወይኑን እርሻ ለሌሎች ገበሬዎች ያከራያል። ይህ ምሳሌ ከሰባ ዓመተ ምሕረት ጀምሮ ሮማውያን ኢየሩሳሌምን በደመሰሱ ጊዜ የተፈጸመ ትንቢት ነው። ይህም ማለት የእግዚአብሔር ቃል የእግዚአብሔር የማዳን ታሪክ ለእስራኤላውያን ቢሰጥም እነርሱ ግን ይህንን ጸጋ ለመቀበል የተገቡ አልነበሩምና ይህ ጸጋ ከእነርሱ ተወስዶ ለሌሎች ሕዝብ እንደሚሰጥ ያስረዳል። ዛሬም ቢሆን ጌታችን ኢየሱስ ክርስቶስ ለሁላችን ይህንን ጸጋና በረከት ሰጥቶናል። ነገር ግን እኛም የዚህ ጸጋ በረከት ተጠቃሚዎች ካልሆንን ይህ ጸጋ ከእኛ ተወስዶ ለሌሎች እንደሚሰጥ መረዳት መቻል አለብን። ዛሬም ቢሆን እያንዳንዳችን እግዚአብሔር ከእነዚያ ክፉ ገዳይ ገበሬዎች ነጥቆ ለሌሎች ገበሬዎች ሰጣቸው ያለውን እንወክላለን። ስለዚህ በዚህ በወይን እርሻ ውስጥ በሚገባ እንድንሠራ ብሎም መልካም ፍሬ እንድናፈራ ተጋብዘናል። ይህ የወይን እርሻ የእያንዳንዳችን ሕይወት ነው። ስለዚህ በገባንበትና በምንሠራው ሥራ ሁሉ በእያንዳንዳችን የግል ሕይወታችን ውስጥ ሁሉ እግዚአብሔርንና ሰውን ሁል ጊዜ የሚያስደስት ሥራ እንድንሠራ ዘወትር እግዚአብሔር በልጁ አማካይነት በሰጠን ጸጋ ባስተማረን ትምህርት መሠረት ላይ እንድንመላለስ ያስፈልጋል። ይህ ካልሆነ አሁንም ይህ ጸጋ ከእኛ ይነጠቃል፣ ለሌሎችም ይሰጣል። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ይህ የማዕዘን ድንጋይ የሆነው ጌታችን ኢየሱስ ክርስቶስ ዘወትር እርሱ በሰጠን አዲስ እርሻ ውስጥ በሙላት እንድንቀሳቀስ ዘወትር በኃይሉና በጸጋው ይጎበኘናልና ልባችንን እንዲሁም ሁለመናችንን ለእርሱ በመክፈት የጸጋውና የበረከቱ ተቋዳሽ እንድንሆን ያስፈልጋል። ይህንንም ጸጋ መቀበል እንድንችል የክርስቲያኖች እናት የክርስቲያኖች ደጋፊ የሆነች እመቤታችን ቅድስት ድንግል ማርያም ዘወትር አማላጃችን ትሁን። አሜን።